ለመሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ደነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ ረቡዕ መስከረም 23 ቀን 2016 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ረቡዕ መስከረም 23 ቀን 1401 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? እስከ መቼ?
የቀንጅብ ወንድሙ የማታጅብ ነው በሚል ርዕስ የቀረበውን ያለቱን የፍኖተ ዲሞክራሲ አተታ ከዜና ፋኖ በማስከተል እናቀርባለን። ከዚያም ሌላ አንድ ዝግጅት አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ወንድ አካባቢ ላይ በጣም ያጓጉት የሚስላክልና በጣም የሚያምናል ካሁን በዚህ ሰዓት ወስዳሎች እንኳን ማስተናገድ አልቻሉም። በጣም ባይደኛ ፋኖ ግን ለሞስረት እናደረገ ራስ እንኳን አያስመረክም ራስን ያከታል እንጂ ራስ ላይ አያያዝም። ሲከተል ገበሬ ማህበሩ ነው አሁን ያፈናቸው ያፈራቸው ያፈናቀላቸው ስለሆነ ህዝቡ ነው እንዳለ አሁን ይፋኑ ነው የግድ የግድታቸው ያለው። ከዚህ በላይ ምንም አይመጣብንም ከሞክረ ላይ ብሎ በቃ በጣም እያሰባቸው እያንገላፋቸው እየቀሟቸው ስለሆነ በቃ ከዚህ በላይ ምንም አይመጣም ብለው ህዝቡ ነው አሁን እንትን እያላቸው እየታደላቸው ነው። ጎንደር አካባቢ ጋቸና እንትን ጋሳኝ አካባቢ በሁመራ በኩል እየገባ ሀይልም እየገባ ነው ያለ። ከዚያ ከጎጃም አካባቢ ሚኮርት የለም ከወደዚያ ነው ወደዚህ የሚመጣ በዚያ በኩል ያለፋን ነው። በጣም መድረሻ ስላሳሳው ወደዚያኛው ነው አሁን እየመጣ ያለ ሀይል እያከራሰነ ወደዚያ ነው እየመጣ ያለ። ድብ ወሎ ላይ ድብ ዛሬም በጣም ሀይለኛ የሞት ሽረት ትግል እያደረጉ ይገኛሉ ፋኖቹ። ይህ የሰላት ሀይልም ኃይለኛ ክሳራ ነው እየደረሰበት ያለ በዚህ ሰዓት ላይ ሎጂስቲኩም እያራገፈል ያለው ዚህ የመጣውን ይህን የፋሽስቱን ብድል በጣም እየደረሱ ይገኛሉ ዛሬ።
በጣም አመሰግናለሁ።
በመላው አፍ የሚካሄደው ራስንና ኢትዮጵያን ነጻ የማውጣት ይህ ትልቁ የአማራ ፋኖ ህዝብ ዘመቻ በተለያዩ ደግሞ እጅግ የሚደነቅና ትልቅ ውጤት ባስመዘገበ መልኩ ተጠናክሮ ቀጥለዋል። በአራቱም ክፍለ ሀገራት ጦርነቶች ይካሄዱላል። በተለይ በወሎ ክፍለ ሀገር ላሊበላ አካባቢ ዛሬ ጠንካራ ጦርነት ነበረ። ይህ ጦርነትም ለአስጨራሽ ትግል ከተደረገ በኋላ ፋኖ ድል ያደረገበት ሁኔታ ነው ያለው። የላሊበላ አካባቢ አስተዳደር ምሁራን፣ ጠቅላይ መንግስት ሰራተኞች፣ ታጋዮችን ያካተተ ጠቅላላ ህዝባዊ ፋኖ ግንባር እንደተመሰረተ የሚታወቅ ነው። የላሊበላ አካባቢ ህዝባዊ ሰራዊት ወይም ደግሞ የፋኖ ሀይል በተጠናከረ መልኩ ውጊያውን በማከናወንና በማካሄድ በዛሬው ዕለት አስመዝግቧል። ከዛሬ በዚህ መሸነፉን ስላረጋገጠ እቶ አንድ እርምጃ ሞርተር ቁጥር ሚል በርካታ ህጻናትና ተደካሞችን ጨፍጭፈዋል። በዚህም ህዝቡ የባሰ ድል እንዲነሳና ቁርጠኝነት በተሞላበት መልኩ ሀገር ነጻ የሚወጣበትን ታላቁን የመጨረሻውን ጦርነት እንዲያካሄድ ተገዶ ህዝቦችን ድል አድርጓል። ነገም ይቀጥላል የሚል መረጃ ነው ያለው። ቀጠናዎች በወልዲያ አካባቢ ከትላንት ጀምሮ በከባድ መሳሪያ የታጀበ ንጹሃን ማዕከል ያደረገ ትልቅ ፈረዛዊ ጅሃድ ወይም ደግሞ ዘሬ ማጥፋት ወንጀል በአገዛዙ በኩል ሲፈጸም ውሏል። የወልዲያ ንጹሃን በአገዛዙ ኃይሎች ተረሽነዋል፣ ተመተዋል። የፋኖ ኃይልን መታን በሚል ገና ለገና ከፋኖ ሽንፈት ስለገጠማቸው ብቻ የወልዲያ ንብ በርካታውን ሞትና ቁስለኛ ያደረጉበት ሁኔታ ቢፈጠርም እንኳን የህዝባሄሉ የአማራና እንዲሁም የወሎ አካባቢ የአማራ ፋኖ በተጠናከረ መንገድ እነዚህን ጠረፍ ቡድኖችን ድል ያደረገና ለወደፊትም ትልቅ መሰናክል ይሆነናል፣ ይፈጅናል፣ ይገደናል ብለው ስላሰቡና ተስፋ ስለቆረጡ ብቻ አገዛዙ ኃይሎች እነዚህን እየወደን የአማራ ተወላጆችን የወልዲያ ነዋሪዎችን ሲበጠብጡና በላያቸው ላይ ጥይት ሲያቸው እንደዋሉ መረጃዎቹ ይጠቁማሉ። ወደ ጎጃም ክፍለ ሀገር ያስተናል ሁኔታ ስንመለከት ጎጃም ፋኖ በአንድ እዝ በአራት ክፍለ ጦር እየተመራ እንደሆነ መረጃዎቹ ይጠቁማል። በተለይ በአራት ክፍለ ጦር እየተካሄደ የሚገኘው ትልቁ የጎጃም ህዝባዊ አመፅ የአባቶች ክርስቲያናት ገመኛ ለትግል በመነሳት ልክ ውጤት እያስመዘገበ ይገኛል። በርጦለ ማርያም ግንደወይን አካባቢ ጦርነቶች ሲካሄዱ ውለዋል። በአጨፈር ዱርቤቴ፣ በመራዊና በችልጂ በዛሬው ዕለት ጦርነቶች ሲካሄዱ እንደዋሉ መረጃዎቹ ይጠቁማሉ። በተለይ የአገዛዙ ኃይል በዋናነት በአማራ ክልል እንደ ካምፕ የሚጠቀምባቸውና ኃይሉን በመሪነት አሰማርቶ የሚገኝባቸው ቦታዎች ከሸዋ ክፍለ ሀገር ደብረ ብርሃን፣ ከጎጃም ክፍለ ሀገር ደግሞ ደብረ ማርቆስ እና ደጀን እንዲሁም ማደር አካባቢ ሙሉ ኃይሉን አጠራቁ እንደሚጠብቅ መረጃዎች ይጠቁማሉ። በደብረ ማርቆስ፣ ባህር ዳር፣ ደጀን አካባቢ በርካታ የመከላከያ ኃይል ስለተከማቸ የአማራ ፋኖ ይህን መረጃ በመውሰድ ኃይሉን በማመጣጠን ትልቅ እንቅስቃሴ እንዲያደርግ ያው መልእክቶች ተላልፈዋል። ከዛ ውስጥ ከአማራ አካባቢ ወጣትነት የአፋር ህዝብ ትልቅ አመፅ ላይ እንደሚገኝና ወደ አማራ አካባቢ መከላከያ ተብዬው የብልጽግና ጸረ ቡድን በአፋር አቋርጦ ወደ አማራ እንዳይገባ መንገድ ዘግተው ውለዋል። በቀጣይም ይህንን ጠባብ ቡድን ወደ አማራ አናስገባም፣ በአፋር አድርጎ አማራ እየገባ ይህንን ንጹሃን የሚጨፈጭፍ የአገዛዙ ኃይል ምንም አይነት ማስተባበያ አያስፈልግም፣ ሙሉ በሙሉ እርምጃ እንወስድበታለን። ከዚህ በኋላ አፋርን አቋርጦ አማራ የሚገባ የአገዛዙ ኃይል አይኖርም ሲሉ ተደምጠዋል። የአማራ ህዝብ ከአፋር ህዝብ ጋር ወንድማማች ነው። ተዋልዶና ተጋምዶ በኢትዮጵያ አይነት የማይደራደር ንጹህ ህዝብ ስለሆነ አፋርን እንደ መግቢያ ኮሪደር አድርጎ አገዛዙ አማራን እየመታ የሚቀጥልበት ጊዜ እስከ መቼ ነው በሚል ሙሉ በሙሉ የአፋርን መንገድ ዘግተው ወደ አማራ የሚገባ ምንም አይነት መከላከያ መኖር የለበትም በሚል ራሳቸውን አጠናክረው እንደቀጠሉ መረጃዎቹ ይጠቁማሉ። እንግዲህ በዛሬው ዕለት የተከናወኑ በርካታ መረጃዎች ቢኖርም እንኳን ከብዙ በጥቂቱ እነዚህ ይመስላሉ።
ቀደም ሲል ያገዛዙ ጦር ወደ አዲስ አበባ ለመመለስ በመዘጋጀት ላይ ነው፣ ሙከራም እያደረገ ነው የሚል ዜና ነበር። አሁን ይህ በምን ሁኔታ ላይ ይገኛል?
አዎ እንግዲህ አገዛዙ በየጊዜው አዳዲስ ሀሳቦችን አፈልቃለሁ በሚል የመፍትስትና የሚንቀሳቀስና የዋረውን የማይተገብር በቅድ የማይንቀሳቀስ በመውደቅ እንድ የሚገኝ ከወደቀ አመታትን ያስቆጠረ እጅግ ያረጀ ያፈጀ አሮጌ ቁማርተኛ ፓርቲ እንደሆነ የሚገመት ነው፣ በተግባር የሚታወቅ ነው። በዋናነት የአገዛዙ ኃይል የሚባለው 60% ወይም 70% አካባቢ የሚደርሰው የአገዛዙ ኃይል ያለ ጎጃም ውስጥ እንደሆነ የሚታወቅ ነው። በጎጃም በኩል ከኦሮሞ ጋር በዋናነት በወለጋ እንዲሁም በሸዋ በተለያዩ አካባቢዎች ፊት ለፊት የሚደናበር አካባቢ ስለሆነ ትልቅ ስጋት እንዳለበት አገዛዙ የሚታወቅ ነው። ነገር ግን ሀሳብ ለማስቀየር የትጥቅ ትግልን ለማዳከምና ሀሳብን በሀሳብ ለመቃወም ሲባል አገዛዙ በውሸት የተካነ እንደሆነ የሚታወቅ ነው። መከላከያ ሙሉ በሙሉ ወደ አዲስ አበባ ገብልን ካማራ አካባቢ በተለይ ከጎጃም ክፍለሀገር ያለ መከላከያ ወደ አዲስ አበባ ብሎም ወደ ተለያዩ ወደ አምቦ ወደ ሐዋሳ ሻሸመኔ አዳማ ደብረ ዘይት አካባቢ እንዲገባ በሚል በዝግ ስብሰባ መረጃዎቹ እንደወጡ የሚታወቅ ነው። ይህን ምክንያት በማድረግ የአማራ ህዝብ መከላከያ ወደ አዲስ አበባ ሊገባ ስለሆነ ትጥቁን ጥሎ መውጣት የለበትም ተጥቁን ጥሎ ይወጣ ይደመሰሳል በሚል ትልቅ ዘመቻ የተደረገ ቢሆንም እንኳን አገዛዙ ግን በተናገረው ልክ ሀሳብ ለማስቀየር እንጂ እውነት ስላልሆነ እዚሁ እንዲዋጉ ሰላም እንዲያስከብሩ ህዝቡን እንዲያንበረከኩ ንፋን እንዲረሽኑ በማዘዝ ወደ አዲስ አበባ እንዲደረግ የነበረው ጉዞ እንደተቋረጠና እዚሁ አማራ አካባቢ ላይ ሰላም ማስከበር እንዳለባቸው እና ንፋን እንዲረሽኑና እንዲዘበደቡ ትእዛዝ እንደሰጠም ድጋሚ መረጃዎች ወጥተዋል። እንግዲህ ይህን ነገር ስንመለከት በሁለት አይነት ነው። አንደኛ ከጎጃም ክፍለ ሀገር አገዛዙ የአገዛዙ ኃይሎች በነፃነት ለመውጣት እድል አላገኙ የአማራ ፋኖ በጎጃም የአገዛዙን ኃይሎች ከነጥቃቸው እንዲወጡ ፍቃድ ስላልሰጠና ስለማይፈለግ በዚህ ልክ የሞት የሽረት ትግል እያደረጉ ይገኛሉ። በሁለተኛ ደረጃ ደግሞ አገዛዙ ያው የነፍስ ወጪ ነፍስ ገቢ የሚባለው ጣረ ሞት ደረጃ ላይ ስላለ ይህን የጣረ ሞት ደረጃውን ደግሞ አንድም ግን ለማግኘት እየተፍተረተረ የሚገኝበት ሁኔታ ነው ያለው። ስለዚህ ሀሳቡን ቀይሮ አንድ መከላከያ እስኪጠር ድረስ ለመዋጋት እንደወሰነ መረጃ ስሜት ይጠቁማሉ። የወጣው መረጃን በዚህ ልክ ነው የሚያመላክተው። መከላከያ ተብዬው ያገዛዙ ኃይል ከጎጃም ክፍለ ሀገር አልወጣም። ለመውጣት ቢያስብም ህዝቡ ሆ ብሎ መሳሪያን አውርድ በሰላም አትወጣም፣ ነገ ተመልሰህ አማራን ነው የምትወጋው ጊዜ ነው። እስከ መጨረሻው እየተዋጋ ያለበት ሁኔታ ነው ያለ። በተለይ በምዕራብ ጎጃም በአዊ ዞን አካባቢ ተኮሶበር ወይም እንጅባራ በሚባል ከተማ አቋርጦ ወደ መተከል ወይም ደግሞ ወደ ጉምዝ አካባቢ በመሸሽ የፍሬታ ጊዜን ለመውሰድ ጥረት እያደረገ ቢሆንም ይህ ኮሪደር ግን እንደ ልቡ ሊጠቀምበት አልቻለም። በሁለተኛ ደረጃ ደግሞ በደጀን አድርጎ በአባይ ወንዝን ተሻግሮ ተጓዞን ስቼና ገብረ ጉራቻ መስመር ወደ አዲስ አበባ ለመግባት ሞከራ ቢያደርግም የምስራቅ ጎጃም እና የምዕራብ ጎጃም የስነተሰላም ደንበጫ የቡሬ ጅጋ ማንኩሳ ደጋዳሞት እና የደብረ ማርቆስ ደጀን አካባቢ ፋኖቹ ሊያሻግሩት እና ሊያሳለፉ ስላልቻሉ ይችን የመጨረሻዋ የምትባለዋን ሁለቷን መስመር ሊጠቀም ችሏል። በሁለቱ መስመር ማለት አንደኛው ዘንጅባራ ወደ ጉምዝ መግባት ነው። ሁለተኛው ደግሞ በመርጦ ለማርያም በመካነ ሰላም አድርጎ ወሎን አድርጎ ደሴ ኮምቦልቻ ወደ አፋር ሚሌ አድርጎ መውጣት ነበር የተፈለገው። የአፋር ሚሌ ወይም ደግሞ የኮምቦልቻ የወልዲያ በመርጦ ለማርያም አባይ እንዲሳፍር የሚከድበት መስመር ተዘግቷል፣ መሄድ አልቻለም። የመጨረሻ አማራጭ የሚሆነው በአዊ ዞን ዘንጅባራ አድርጎ መተከል ወደ ጉምዝ ክልል መግባት ነበር። ይህም ሙሉ በሙሉ ሊሳካለት አልቻለም። የመጨረሻ አማራጭ ያደረገው የሞተ ሽረፍ ትግል በማድረግ ከህዝብ ኃይሉ ጋር መዋጋት የሚለውን አማራጭ ወስዶ ሲታገለ ይገኛል። ያለው መከላከያ ስትኮን አስረክቧል፣ የቀረው ተደምሷል። የቀሩት ደግሞ በመካናይዝድ በሚባል የመጨረሻ የነፍስ ወከፍ ወይም ደግሞ የከባድ መሳሪያ በሞርተር ወይም ዲሽቃ መትረጊስ ስናይፐር ማለት ነው፣ እንዲሁም ደግሞ በታንክ በኤፒሲ በዙ 23 እና በመሳሰሉት ከባድ መሳሪያዎቹ እየተዋጉ ያሉበት ሁኔታ ነው ያለው። ለአሁኑ ያለው መረጃ እንግዲህ የሚመስላል። በዋናነት ግን የአገዛዙ ኃይል ከጎጃም ይሁን ከጎንደር ከወሎም ይሁን ከሸዋ ክፍለ ሀገር ለመውጣት እድሎቹ ሰፊ እንዳልሆኑ እና አደራደር የአገዛዙ ኃይል ፋኖ የተበራከተ የተከረረ የመጨረሻ የሉና ትግል እያደረገ ያለበት ሁኔታ ነው ያለው።
በጣም ጥሩ አመሰግናለሁ ለዛሬ። የረቡዕ መስከረም 23 ቀን 2016 ዓ.ም ተመረተ የፍኖተ ዲሞክራሲ ሀተታ። የቀን ጅብ ወንድሙ የማታው ጅብ ነው። ጅብ በግን አቅፎ አያድርም፣ ድመትም የስጋ ቤት ዋርድያ አትሆንም። ዘረኛ ዘረኛነቱ የሚገለጸው በዚህ አስቀያሚነቱ፣ የማይታረም ጥላቻው፣ አውሬነቱ፣ ነፍሰ ገዳይነቱ ነው። እርቅ ስምምነት ቢባልም ሌባ ለአመሉ ይሆንባቸውና አታወቀብንም ብለው ፍጅት ማፈናቀላቸውን ይቀጥላሉ። ቀንተለት ጅብነታቸው መለያቸው ይሆናል። በዲስኩር የሚደልሉ ወዳደሮች ሁሉ ሀገር ፍቅርን ከተራሱስ ጋር ሲያመሳስሉ ያጨበጨቡና የተወናበዱ ጥቂቶች አልነበሩም። እንደ በፊቱ ባይሆንም ነፍሰ ገዳዩን ሙሴ፣ በሽተኛውን ብልህ የሚሉ ጅሎች አሉ። ኢትዮጵያን የሚጎዱ ቀጥረኞች ወዳደሮች፣ ዘከር ብለው አሳምነው ጽጌን ስሙን የማያነሱ ጉዶች፣ ለነ ስመኝ መገደል ማጠየቂያ ፈላጊዎች፣ ጠባብ ብሔረተኞች፣ ፋሽስቶች፣ ሳይደግስ አይጣላም እንዲሉ ግፍ የበዛበት ሰላም ወዳዱ የአማራ ሕዝብ በቃኝ ብሎ መነሳቱ የተስፋ ጭላንጭልን ለአገራችን ከፍቷል። የህይወት ውጣ ውረድና ውጥንቅጡን እናውቃለንና ጉዳዩ ግልቢያ በፎገራ እንደማይሆን ከወዲያኛውም ጊዜ ጀምሮ ያወቅነው ነው። በጥባጭ ይያለ ንጹህ ውሃ ልንጠጣ አልቋመጥንም። ተውሳኮች አልቀውልናል ብለንም አልቃዠንም። አድርባይ ባንዳዎች እንደከበቡን አረሳንም። እነ አንደርጋቸው ጽጌ አይነት አይታክቴ ከሃዲዎች ጠፉም አለቁም ብለን አልተሞኘንም። የፋኖ ጥንካሬ እንዲያውም ከየጉድጓዱ አውጥቷቸዋል ማለት እንችላለን። ይራሱም ከዝምታችን ተላቀን ልንታገላቸው መነሳታችንን ልናስጨንቃቸው መጀመራችንን ያመለክታል። ፍጅት ህገወጥ ድርጊታቸው አላከተመም፣ ግን የሽንፈት ቀናቸውን እያዩት ናቸው። መፈራረስም ጀምረዋል። ህዝባዊ ትግሉ ተጠናክሮ ከቀጠለም በትንትናቸው ይወጣል። ኃይል የህዝብ ነው ብለናል። የጥቂት መሪዎች ወይም የጎበዝ አለቆች አይደለም። የድል አጥቢያ አስመሳይ ፋኖች ተከስተዋል። ይታያሉ፣ መሪነን ብለው ይመጡብናል ያልነው ነው። አልገረመንም። ያየነው የገመትነውም ነው። ትግል ገሸሽ ያሉ ፋኖ ሲወደቅ በሩቅ ርቀት ሰልፈን የመረጡ ትግሉ ቢጎመራም ከኮሎኔሉ ጫማ ስር የወደቁት ሁሉ በአዲስ ታጋይ ጭምብልን ሊመጡ እንደሚሞክሩ ያወቅነው የተበቀነው ነው። የሚያገሉትን ተክተን እናውቃለን ብለን ከታጋዮቹ ጋር ልንሰየምባቸው ምንም ፍላጎት የለንም። ስልጣን ለመግራት ሳይሆን የህዝብ ፍላጎት እንዲሟላ ከገቡ ሲደርስ ለማየትና ለዚሁም ለመትጋት እንጂ ለግል ጥቅም ቢሆንም ማኖሮ ከ50 አመት በላይ ትግል ሳይሆን ሹመትን በፈለግ እጅ በሰጠንም ነበር። ያ ተባለ ይህ ሁሉም ሀቅና ትክክል ሆነው የሚቆዩ መርሆዎች አሉ። እኛ ወታደሮች ነን፣ ፖለቲካ አይመለከተንም፣ አቋም አይጠመንም፣ አንደግፈውም። በፖለቲካ መመረጥ በለውጥ ማምጣት መቻልና በሽንፈት ማስቀጠል መሃል ያለ ልዩነት ነው። ትግሉ በፖለቲካ ድርጅት መመረጡ ድልን አረጋጋጭ ዋስትና ነው። በደፈናው ድርጅት ማለት ሳይሆን የህዝብን ጥያቄ ያስቀደመ የሀገር ሰንደቅን ያቀፈ ህዝባዊ ድርጅት ማለት ነው። ድርጅት በደፈናው የግንቦት ሰባት የኢሰፓም የኦዴዱ ብልጽግናም ፋሽስቶች ሁሉ ራሳቸውን ግንባር ቀደም ድርጅት ነን ባዮች ናቸው። ማዕከላዊነትና ዲሲፕሊን ያለው ለህዝብ የቆመ ዴሞክራሲያዊ አሰራርን ያከበረ መርሃ ግብሩ ህዝባዊ የሆነ ጠመንጃ ሳይሆን የስልጣን መሰረቱ ህዝባዊ መርህና አቋሙ የሆነ ፖለቲካዊ ድርጅት ማለት ነው። አምባገነናዊ ዝንባሌ ያላቸውን ቀደም አይተናቸው ተሰቃይተናልና አንደግመውም ማለት አለብን። ፊደላዊ አገዛዝን በሽንፈንፈን ማስቀጠል የለብንም። የስታቸውና የጎበዝ አለቃን ፈሊጥ ልናከተም ያስፈልጋል። ፋኖ ታግሏል፣ ለድል ቢበቃም እሰየው እንለዋለን እንጂ የሽግግር መንግስትን ሂደት ሊተካም ይችል አይደለም። ለህዝብ ድል የታገሉትን እንዘክራለን እናከብራለን እንጂ ክቡር ሊቀመንበር ብለን ሰይመን ጋልቡን ግዙን የምንላቸው ይሆናሉ ማለት አይደለም፣ ሊሆንም አይችልም። አምባገነናዊ ፍላጎት ያዘሉ ካሉም ቀደም ካዩት በከፋ ህዝብ ይታገላቸዋል እንጂ ህዝብን ባፈተታቸው እንዲጋዙ እንዲጋልቡ የሚፈቅድ የለም። የአምባገነኖች መጨረሻ ሁሌም የከፋ ይሆናል። ኃይል የህዝብ ነው። ይህን የምንለው ዳግም ድላችንን እንዳንቀማ ስህተት እንዳንፈጽም ካለን ስጋት ነው። ለህዝብ ተጋዳዮች፣ አገልጋዮች፣ ለሀገራቸው ሊሰው ለተነሱት አክብሮ አለን። ለፋኖ ስንሰጥ የቆየውም ድጋፍ የዚህ አቋማችን ነጸብራቅ ነው። ፋኖ ገፍቶ መሃሉን እንዲይዝ ምኞታችን ነው። በታሪካችን ደግሞ መሃሉ ሲፈርስ የዳሩም መንኮታኮቱን ብዙ ጊዜ አይተናል። ስለዚህም ትኩረቱ በዚህ ደረጃና አቅጣጫ ሆኖ በተጨባጭ ሁኔታ መሰረት ትክክለኛውን ስልትና ዘዴ መከተል ደግሞ የግድ ነው። ዋናው ግን የኃይላችንን አንድነት መጠበቅ፣ ታጋዩን ቁጥር መጨመር፣ ጎራን ካወናባጅ ማጥራት፣ ቅጥረኞችን ወዳደሮችን አለማቀፍ ነው። ይህን ከተገነዘብ ድላችን ሩቅ አይደለም። የድላችን ጊዜ በእጃችን ውስጥም እንዳለ መዘንጋት አይገባም። ለቀብር የተዘጋጀውና ሞት አፋፍ የደረሰውን ዘረኛ አገዛዝ በህዝብ ትግል እንደምሰሰው። ዘረኛው አገዛዝ በትግላችን ይውደም። የኢትዮጵያ ህዝብ አንድነቱን መልሶ አገሩን ያስከብራል። ሰርጎ ገቦችና ከርሳደሮችን አናስጠጋ። ሰይጣናዊ ቅናት የተልባ ስፍርና ዘመናዊ ከንቶች በሃማ ቱማ ጅግም አልከፋኝ ደስም አላለኝ እንደ ተልባ ስፍር በድርባቡ ነኝ ያኔ ያኔ በአቀኛው ትግል ዘመን መንፈሳዊ ቅናት የሚባል ነገር ነበር የሚያጎብጥ የሚያቃጥል ቅናት ሳይሆን ተመሳሳይ በማድረግ ለመሆን ቀና ፍላጎትን የሚያንጸባርቅ ይህን መንፈስ መያዝ ከባድ ነበር ለሰው የሚቀናው የሚያቃጥል አሉታዊ ቅናት በመሆኑ የዚህን ችግር የተረዱ የኡጋንዳ ባጋንዳ ብሔረሰብ ሽማግሌዎች የሰፈነውን ቅናት ለማዳከም ደግ ስራ ሲያዩ ለመልካም ስራ ተመስገን ብሎ የመናገር ብሂል አላቸው በኢትዮጵያ ሰፍኖ የቆየው ሰይጣናዊ ቅናት ለመሆኑ ኢትዮጵያን ማንቋሸሽ ከሚቀናው ጠማማ ፕሮፌሰር ሁኔታ ራሱ ሊታይ የሚችል ነው ሰይጣናዊ ቅናት እንደቅ ጎበጥ ያለ ነው ደግ የሰራውን የሆነለትን ስሙ የተጠራውን ህዝብንም በተቀሉ በዘረኝነት የሚጠላ ነው ተመክሮ ገብይቶ የሚሻሻል ወይም ሊሻሻል የሚጥር ሳይሆን ለምን እሷ ይህን ሰሩ ስማቸው ለምን ተጠራ ወዘተ በሚል ቀንቶ ሊያጠፋቸው ሊጎዳቸው ወይም ሊያንኳስሳቸው የሚጥር ነው ወየኔ በኢትዮጵያ ይቀናል በአማራው ይቀናልና ምላሹ ጥፋት ነው የወያኔ ልብ አስመራ ነው ተቀማጭነቱ በአዲስ አበባ ቤተ መንግስት ቢሆንም አደያ አደያ የሚለው ለመቀሌ አድዋና አስመራና ሐማሴን ነው መለሰ 10 መጽሐፍ ከማነብ 10 ደቂቃ ከኢሳይያስ ጋር ባጠፋ ይበልጥ ማራለሁ አውቃለሁ እንዳለ ልንረሳ አንችልም ኤርትራን የነካ ጠላታችን ነው ሲል ሙያተኛው ዋሾ ስብሃት ነጋ የደነፋውንም የምንረሳ አይደለንም የሰይጣናዊ ቅናት መስፈን ግልጽ በመሆኑ በበኩሌ በኢሃፓ ላይ ያለውን ሰፊ አሉታዊ ዘመቻ ከዚህ የምነጥለው አይደለም ታሪካቸው የቆሸሸ ህዝብና አገር በጠየቀው ትግል ያልተካፈሉ ወይም ሚናቸው አጣያቂ ወይም የሚወገዝ የሆኑ ሰንቶ የታገለው ይህ ድርጅት ላይ ሰይጣናዊ ቅናትን ያንጸባርቃሉ ለአገር ሲሰዋ ሰው አስጨረሰ ይሉታል ለደረሰበት ጥቃት ሊከላከል ሲነሳ ነጭ ሽብር ጀመረ ብለው የፋሽስቶችን ክስ ያስተጋቡበታል ላልነበርና የማይታወቀን ዘረኝነት ከመወያኔ ያዋሩና በኢሃፓ አመራር አንድም አማራ አልነበረም የነበሩትም ትግሬዎች ድርጅቱን አስጠቆት ብለው አሳፋሪ በሬ ወለደ ውሸታቸውን ይጮሃሉ ኢሃፓ ከምስረታው በፊትም ለብሔረሰብ ስብጥር ተገቢውን ትኩረት ቢሰጥም መሰረቱ ኢትዮጵያዊነትና ፖለቲካ አቋም እና እምነት እንጂ ውልደት አልነበረም ታሪክ ይነገር ከተባለ ግን በኢሃፓ ማዕከላዊ ኮሚቴ ብቻ ሳይሆን በስራ አስፈጻሚ ኮሚቴው አማራ ትግሬ ኦሮሞ ወዘተ አባሎች እንደነበሩበት ታሪክ ይመሰክራል ይህ ሁሉ ግን በዘር ፖለቲካ የማያምን ለነበረ ድርጅት ቁም ነገር አልነበረም ኢሃፓ አማራዎችም ኤርትራኖችም ትግሬዎችም የኦጋዴን ሶማሌዎችም ኦሮሞዎችም ወላይታዎችም አፋሮችም ወዘተ አባሎቹ ስለነበሩ እነዚህን ሁሉ በግንጠላ ሊቃኙ የተነሱ ኃይሎች በኢሃፓ ላይ ሰይጣናዊ ቅናት አሳድረው ሊያጠፉት ተነስተዋል ሞክረዋልም ኢሃፓን የመሰረቱት አገር ወዳድና ቆራጥ የኢትዮጵያ ልጆች እንጂ የዝቅተኝነትና ሽንፈት ስሜት ያጎበጣቸው የሰው ንዑሶች እንደሚሉት በማንም ባዕድ አልነበረም መሰረተ ሰፊ ድርጅት ሆኖ የኦጋዴን ተወላጆች አባሎቹ ስለነበሩትም ኢሃፓ ከሶማሊያ ጋር በነበረው ግንኙነት አንዱ ዋናው ችግር የኦጋዴን ሶማሌዎች የኢሃፓ አባላት መሆናቸው እንደነበር የሚታወቅ ነው ሻቢያም ኤርትራውያን የኢሃፓ አባል ሊሆኑ አይችሉም በሚል የፈጠረው ችግር ብዙ ጊዜ የተተቸበት ጉዳይ ነው
ድርጅቱ በህዝብ ተቀባይነት እያገኘና እየተጠናከረ ሲመጣ በመደገፍ ፈንታ ሰይጣናዊ ቅጥናት አዝደፍልፏቸው ሊያጠፉት የተሰማሩትን ታሪክ ያውቃቸዋል። ይሄባ አንዲትም የመከላከያ ጥይት ከመተኮሱ በፊት እስራኤል ያፈረጠነው የነበልባል ጦር ወደ አዲስ አበባ መጥቶ እነጌታቸው ሽበሽና አሊ ሙሳ በግድያ ተሰማርተው በርካታ የሃፓ ባለስልጣናት ደጋፊዎች መገደላቸውን በሚመለከት በበቂ የተዘገበ ጉዳይ ነው። የድርጅቱ የመከላከያ እንቅስቃሴው ደርግ ከፈጀው ከሽዎች ዜጋዎች ጋር ሲወዳደር ሊነሳም የሚገባው አይደለም። ይሃፓ ይወቀስ ከተባለ በበቂ ፋሽስቶችን ከጥቅም ውጭ አለማድረጉና የፋሽስቶቹን ቁንጮ ባለመግደሉ ነው ቢተች የሚገባው። የዘንድሮ በሪወልድ ደግሞ ድርጅቱን ጸረ አማራ አድርጎ ያቀርባል። ይህ ይታመናል ብለው የሚዳክሩ ቅጥረኞች ሊታዘንላቸው ግን በጥቅ ሊወገዙም ይገባል። ጸረ አማራው ድርጅት ነው ብዙ ሺ አማራዎችን አደራጅቶና አሰባስቦ በጎጃም ጎንደር ትጥቅ ትግል ለማጣት ያካሄደው። ሁሉም ሰው ሊያውቅ እንደሚገባው ይሰንካላ ክስ የሚደረድሩት ለመሆኑ አማራው በዚህ በዚያ ሲፈጅ ደርግም አማራውን አሳሳለተምና የት ነበራችሁ ቢባሉ መልስ የላቸውም። ወያኔም ቢሆን ፍጅቱንና ጸረ አማራነቱን የጀመረው ገና ለስልጣን ሳይበቃ ነውና ከመቃብር ቦታ በላይ ዝምታን ማናመጣባችሁ ብለን ልንጠይቃቸው እንገደዳለን። መንፈሳዊ ቅናት ቢኖርማ ኖሮ ከዚህ ድርጅት በበለጠ ለመታገልና የበለጠ ድል ለማግኘት መፈለግ መመኘት ባየለ ነበር። በቃላት ቦምብና በፈሪ ዘለፋ ሳይሆን በተጨባጭ ተጋብሎ ምን ሊደረግ እንደሚችል ማሳየት በቀደመ ነበር። የዘመነ ደርጉ ይቀርና የአርባ ጉጉን ፍጅት ለምንስ በዝምታ አለፉት? ይህን ህብረ ብሔራዊና ታጋይ ድርጅት ኮናኞች ግማሾቹ ከጸረ ህዝብ ደርግ ጋር ያበሩ ቀሪዎቹ ደግሞ እስከ ትላንት ከወያኔ ጋር በመቀሌም ጭምር ሲጨፍሩ የነበሩ መሆናቸውን መረዳቱ አልከበደንም። ያባ ግን ጸረ ማንም በብሔርና ህዝብ ሊሆን ቢፈልግም እንኳ መሰረቱ የሚናድበት እንጂ የሚሆንለት አይደለም። መሰባሰቢያ መሰረቱ ኢትዮጵያና ኢትዮጵያዊነት ነበሩና ናቸውናም ነው። ድርጅቱ በኢትዮጵያ ላይ አልቀናም። ለኢትዮጵያ ቀናላት ዴሞክራሲ፣ እድገት፣ ብልጽግናን፣ እኩልነትን ተመኘላት እንጂ። በኢትዮጵያ የቀኑትና ሊያፈርሷት ሊጎዷት የተመኙት እነ ወያኔ ሻቢያና ሌሎችም ጠላቶቿ ናቸው። ለሰው ውድና ክቡር ስጦታው ሀብቱም ልንል እንችላለን ሕይወቱ ናት። ከበረም የነጣም ድሃ ሆነ ሁሉም ሕይወቱን ይወዳል። ካንዴ በላይ የሚኖሩ ሰዎችን ያላየን በመሆኑ ምትክ አልባ ሕይወቱን በቀላሉ ወይም በንዝህላልነት የሚያጠፋ አይደለም ካልታመመ በቀር። ውድ ሕይወትን ለመገበር የሚያበቃ ፍቅርና እምነት ካለ ግን ሕይወቱን ሊሰዋ ዝግጁ ይሆናል። ብዙ ሰው አገር ወዳድነት በተጨባጭ ይህ ነው። አገሬ አገሬ ብሎ ማቅራራትና ፈንደቋን ለብሶ መወዝወዝ ከባድ አይደለም። የአገር ፍቅር ሀቀኝነት የሚለካው በትግልና መስዋዕትነት ዝግጁነት ነው። አገርን ከፍቅርን አገርን ከጥቃት ለመጠበቅ ውድ ያልነውን ሕይወት አሳልፈን ልንሰጥ ዝግጁ መሆን አለብንም ማለት ነው። ቃል ወዲህ ክብር ወዲያ ከሆነ ግን ለአገር የሚበጅ ውጤት እንደማይገኝ ተመክሮ ያስተምረናል። በፖለቲካ ተልባ ስፍር ይዞታ መርገም ነው። ታሪካችን በከንቱዎች የታጀበ ነው። አርበኞችና ጀግኖች አኩሪ ምዕራፎችን እንደጻፉት ሁሉ ታከለ ስንል ኃይለ ሥላሴ ጉግሳም ብለናል። አቡነ ጴጥሮስ ባለ አፋችን አቡነ ጳውሎስ ማለታችንም የሚካድ አይደለም። መዋደል እጣ ክፍሉ የሆነ ዜጋ ሲያምሰን ባሽቷል። እዚህ እዚያ የሚረግጠውና የመጣውን ባለነፍጥ ሁሉ ሲደግፍ የቆየው የኢትዮጵያን ታሪክ የከሸፈ ባይዋዛውንት ፕሮፌሰር እድሜ ሰጥቷቸው ስህተታቸውን እንዲያዩ እመኛለሁ። ሌላም ምሳሌ ናቸው። አስራት ባለ አፋችን መስፍን እንድርያስ እንደለም ተደምጠናልና የትስስር ሰለባ መሆናችን አያስገርምም። በያፓ የታሪክ ሂደት ባያሌው ሊያጠፉት የተነሱት ከንቶች ባብዛኛው በታሪኩ የቀኑ የትግል ሂደቱ አካል ያልነበሩ በወጣቶቹ ዋናው የአገር ቤት ትግል ያልተንቀሳቀሱና የቀኑም ናቸው። ወይም ፈርተው ደንብረውና ለአልባሌዎች ሰግደውና ተገዝተው የከዱት ናቸው። ራሳቸውን ያውቃሉ። በድርጅቱ ያቋም ጽናት፣ የህዝብ ተቀባይነት፣ አደበገርባይነት፣ ህዝባዊ መሰረትና ዝናም የቀኑ ናቸው። ይህን ስንል ለጠላቶች ቀጥረኞች ስምሪት አይንጨፍነን አይደለም። ዛሬ በጸረ ኢሃፓ ዘመቻ ያሉት ብዙዎቹ ወይ ወንጀለኞች ወይ የወያኔ ቀጥረኞች ለመሆናቸው ጭቅጭቅን ጠያቂ አይደለም። ወያኔ ራሱ ጸረ ኢሃፓነቱ የሚያቃጥል ቅናትና የዝቅተኝነት ስሜት አዘል ለመሆኑ ምስክር መጥራት የለብንም። ቢያሰቅቅም ደግሞ የድርጅቱ አባል የነበሩ ኢትዮጵያዊነትን ክደው የወየኑ ወይም የጎጣ አባወራ የሆኑ ማፈሪያዎች መኖራቸውንም መደበቅ መካድ የሚቻል አይደለም። ድርጅቱ የህብረተሰቡ ውጤት ነው፣ የጸጋውም የመርገሙም ነጸብራቅ። ማፈሪያ ኢሃፓዎች መታየታቸው መጠበቅ ያለበትም ነው። የነዚህ ዝቅጠት ግን የድርጅቱን አኩሪ ታሪክ የሚያዘቅስ ሊሆን የሚችል አይደለም። የቄሱና የሙፍቲው ጠባይ የሃይማኖቱ መመዘኛ አይደለምና ነው። ባላውቀውም የሚያስቀኝ አንድ የሬዲዮ ዜና ሀተታ አቅራቢ አለ። በደርግ ጊዜ ዝና ያገኘው በተለይ ስለ ኢራቅ ወረራና ጦርነት ሲያቀርብ በነበረው ዘገባ ነበር። እሱ ይበል አይበለው ባላውቀም ሳዳም ሁሴን ቡሽንም እተዋለሁ ታቸርንም እተዋለሁ ይህን የኢትዮጵያ ጋዜጠኛ ግን አለቀውም ብሏል ይባል ነበር። ታዲያ የጋዜጠኛ የኢሃፓን ታሪክ እያበላሹ የሚጽፉትን በተመለከተ እንጻፍ ካልንማ በሚል የጻፍኳቸውን አጫጭር ትችቶች ጠቅሶ ታሪክ የምናውቀው እኛንንና አትጻፉ ይላሉ በሚል ባሉታዊ ተችቶኛል። አብይ ነጥቦችን ለማንሳት መንደርደሪያ ሆኖኛልና አመሰግነዋለሁ ብልም ትችቱ መሰረተ ቢስ መሆኑን ከመጥቀስ ላልፍ አልችልም። ስለ ኢሃፓ አትጻፉ ማለትን የምንችል አይደለም። የማገዱ ፍላጎትም መብትም የለንም። የፈለጉትን ዝባዝንኬ ለመጻፍ መቻላቸውን ነበረ የወሬ ነጋሪ ያሲምባ ፍቅሬ ምስክርነት። የደም ዘመን ትግላችን፣ አብዮታችን፣ እንቆቅልሽ፣ የተቋረጠ ጉዞ ወዘተ እያሉ የጻፉትን ውጥንቅጥና ሐሰት ሁሉ መጥቀሱ ይበቃል። አንዳንዶቹ አስመሳዮችማ ራሳቸውን የድርጅቱ አመራር ኮሚቴ አባልም ነበርን ብለው ቀጥፈዋል። ስደት ለወሬ ያመቸለ ማለት እንችላለን። ገና ታሪካችንን ባንጽፍም ግን አልፎ አልፎ ምን ነው አበዛችሁት ማለት መብታችን መሆኑ መካድ የለበትም። የድርጅቱን ታሪክ እኛ ብቻንን የምናውቀው ይላሉ ለሚለው ያለን መልስ ደግሞ እንዴታ የሚል ነው። ታሪካችንን ከኛ በላይ ማን ሊያውቅ ይጠበቃል? ድርጅቱን የመሰረቱት አልጄሪያና ምዕራብ ጀርመን ናቸው? ቅዠት። ሻቢያ ነው? ውሸት። ድርጅቱ የሶማሊያን ወረራ ደገፈ? የደርግ ቅጥፈት። መቀጠል ይቻላል። ታሪክን ማጤን መተንተን ማወቅ ያልቻለው ትውልድ ይህን ሐሰት ሁሉ በአንቀልባ አዝሎ ሊጓዝ መነሳቱ ራሱን ለትዝብት ይዳርገዋልና እንጂ የኢሃፓን ታሪክ በቅንጣትም ሊያጎድፍ የሚችል አይደለም። የከንቶች ዘመቻ ውድቀት ደግሞ ተደጋግሞ የታየ ነው። ታሪክ የሚጠይቃቸው አይናቸውን በጨዋጥበው ያልሆነ ሲተርኩ ወይም ሌሎችን ሲከሱ ሲወነጅሉ ዝምታን ትተን ታሪክ ይወሳ ካልንማ እንጻፍ ካልንማ ብለን እርምት ማድረጉ ግዴታችን ይሆናል። በሕይወት እያለን የደርግ ወንጀለኞች፣ የወያኔ ዘረኛ ነፍሰ ገዳዮችና አረመኔዎች ታሪክን ቀልብሰው ብልግና ትረካቸውን ብረዛቸውን ሲያሰራጩ ዝምታ ሊጠበቅብን አይገባም። ለዘመናዊ ከንቶች ያለን ምላሽ ዝምታ አይደለም። የተልባ ስፍር ፖለቲካንም አንለግሳቸውም። ያልደረሰበት ግርግር ያውቃል ተብሏል። እኛ ስለነበሩና ስላሉ አገዛዞች ስናነሳ የፈሰሰ የህዝባችን ደም ከፊታችን ተደቅኖ ነው። የአጼው ግፍ ይረሳ ብንል እንኳ ስንቱን በግፍ የፈጀው አረመኔ ኮሎኔልና ደርግ የተባሉትን ወንጀለኞች ልንረሳ አንችልም። ወያኔ የፈጀውን ስንት ሺ ልንረሳ አንችልም። ይህን የመርሳት ችሎታ ያልተሰጠነንና ኢትዮጵያ አገሬ ስንል ገዳዮችን ማቀፍና ፍቅር መተቃቀፍ የሚለው የቅንጦት ቅዠት መቼም ከቶም የኛ ሊሆን አይችልም። ወያኔ ጠላታችን ነው። የፈሰሰውን ደም ሁሉ መበቀል ደግሞ ግዴታችን ነው። አገር ማዳን ትግሉ ይህን ይጠይቀናል። በመራራ ኢትዮጵያዊ ጥላቻ ወያኔ ላይ መነሳትና ወያኔን ማውደም የኢትዮጵያዊነት የወቅቱ ተልእኮ ይህ ብቻ ነው። በወያኔ ላይ አተኩረን ስንታገልና ያለፈውን ወደ ማቀዝቀዣ አስገብተን ወደፊት ልንደል ስንነሳ በእነሱ በወንጀለኞቹ ብሶ የክህደት ጥርሳቸውን ዳግም አሹለው ሊነክሱን ይወራጫሉ። የአገር አንድነትና ጥቅምን በማስቀደም ከበቀደም ጠላቶች ጋር ሳይቀር አብረን በግንባር ለመሰለፍ መጣራችን የሚታወስ ነው። እነሱ ግን ይህን መቀበል አልተቻላቸውም። ታሪክ መበረስ ብቻ ሳይሆን እንደገና ወንጀላቸውን ሊኖሩት በመፈለጋቸው ችላ ወደማንልበት ሁኔታ ራሳቸው ከተውናል። ታሪክ የተረሳ መስሏቸው ሰለባቸውን እያወገዙ የወቅቱንም ትግል መሪ በሉን ብለው ውዥንብርን ሲነዙና ለቀጣሪዎቻቸው ሲታዘዙ በዝምታ ወደማናልፋቸው ደረጃ አድርሰውናል። እንደ ተልባ ሰፈር ፖለቲካቸውን እያራገቡ ወያኔንም ወዳጅ ጠላት እያሉ ትግል ወደፊት ሲል እነሱ ወደ ኋላ እየጎተቱ መገኘታቸውንም ሁላችንም አይተናል። የኢትዮጵያን ሕዝብ አንድነት ወያኔና ገንጣዮች የሸረሸሩትን ያህል እነዚህም አዛኝ ቅቢያንጓች መስለው ጉዳት እያደረሱ በመሆኑ እይታችንን ወደ ትግል ጠሮች ማዞሩ ግዴታ ሆኖብን ተገኝቷል። ጠላትነታቸውን ከምናቃቸው ኃይሎች ጋር ተባብረው የአገር አድኑን ትግል ሲጎዱ በዝምታ ማለፉ ወይም ለከንቱ ባንዳዎች ጆሮ መድረክ መስጠቱ ሊዋጥልን የሚችል አልሆነም። የሻቢያን ሻጥር በተመለከተ ከድርጅቱ በላይ አውቃለሁ የሚል ካለ ዋሾ ነው ልንል እንደፍራለንና በዚህም በኩል ማንም ሊሰብከን ወይም ሊያስተምረን ብቃት ያለው ሆኖ አላገኘንም። ድርጅቱን ሻቢያ ፈጠረው ብሎ በአገራችን ሰማዕት ላይ መሳለቅ የደርግና የወያኔ ቅጥፈትና ኢታሪካዊ ዝባዝንኬ መሆኑ ደግሞ ብዙ ጊዜ የተነገረ የተጋለጠ ነው። እጅግም አልከፋኝ ሳይሆን ባያሌው ከፍቶናል። የጠላታችን የወያኔ አገዛዝ መሮናል። ዘረኝነት አንገፍግፎናል። የከንቱ ባንዳዎችና አስመሳይ ታጋዮች ሻጥር እጅ ብሎናል። ሐቁ ይህ ነው። ብርጭቆው ግማሽ ሙሉ ግማሽ ባዶ ሳይሆን ሙሉ በሙሉ ባዶ ነው። ለሀገራችን በእውነቱ የምንቀና ከሆነ ለወያኔ አናድርም፣ በጸረ ወያኔዎች ላይ አንዘምትም። ስንቶቹ ድረገጾች የወያኔን ስም ሳያነሱ ግን ነጋ ጠባ አገር ወዳድ ድርጅቶችን በመጥረብ ጊዜ እንደሚያጠፉ የምናውቀው ነው። በሆድ በገንዘብ የተገዙ በአገር ቅርጫ ሻሞ ሻሞ እኔ ገብተው በቤትና በንግድ ፈቃድ በክልልና ጎጥ እንቁልልጭም ወያኔ ለራሱ የተለመው የግንጠላ ሂደት ፍንጥቅጣቂው ይመጣልናል በሚል ስንቶቹ የወያኔ አጃቢዎች ሆነው እንደነጎዱም አላጣነውም። ክርር የሆነውን ኢትዮጵያዊነትም ተወናብደው የተውት ራሳቸውንም ባዕድ ብለው በሁሉም መስክ ህዝባችን ያሉትን በሚጎዳ የጥላቻ አማራጭ ተዘፍቀው እነሆ ለወያኔና የሻቢያ መጠቀቢያ ሆነው ያሉትንም ታዝበናል። ዛሬም በወያኔ ውድቀት ዋዜማ ሚናቸው የተለየ አልሆን ብሎ ለህዝብ የሚበጀውን ሽግግር ለማደናቀፍ ለወያኔ በጀሌነት ሊሰለፉ አሊያም ከጠላቶች ጋር ሆነው የህዝብን አንድነት ሊያፈርሱ በመጣር ላይ ናቸው። ይህን መታገልና ኢትዮጵያን ከጥፋት ማዳን ባለው አገዛዝ ላይ ቅንጣትም ጋት የማይለቅ ያልበረደ ጥላቻ ሊኖረን ያስፈልጋል። ጥላቻ ትሰብካላችሁ ይሉናል። ታዲያ ሌላ ምን ጠበቃችሁ እንላቸዋለን። የወያኔ ጠርነን ሲሉ ቆይተው ቁርጡ ቀን ሲመጣ ሸብረክ ያሉትና ሰላም ሊሰብኩ የተነሱትን በደፈናው ወያኔ ባንልም በዋና ይዘታቸው ግን የህዝብ ትግል ደጋፊዎች አለመሆናቸውን ደፍረን መናገር እንችላለን። ገና ከመነሻው የተቃወምናቸው ታዋቂ ነን ባዮች ግለሰቦችን አለምክንያት አልነበረም። አንድም ውስጣዊ መረጃ አግኝተን ወያኔ ጋር ያላቸውን ጥምረት በማወቃችን ለምሳሌ የኢዴፓ መሪ የነበረው ኳዳ ባገራቀፍ ደረጃ ሊጋለጥ የቻለው ካዲ አዲያም በታሪክ የነበራቸውን ሚና በማጤንም ነበር። ለምሳሌ ፕሮፌሰር መስፍንን የተቸነው ያለን ህዝብ የለም ብለው በመካዳቸው ብቻ ሳይሆን ለነመለስ ዜናዊ በሰጡት ድጋፍ በጃንሆይ ጊዜም በነበራቸው አጠያቂ ሚናና ከባዕድ አገርም ጋር ይዘውት በቆዩት አነጋጋሪ ዝምድና ነው። ይህ ሐሜት ሳይሆን ለራሳቸው በቀጥታ የነገርናቸው ጉዳይ ነው። የኢዴፓው ሰውዬ ከመሰረቱ የወያኔ ጥንስስ መሆኑን ስናጋለጥ ብዙዎች ቀናችሁበት ብለው አውግዘው ነበር። በዚህም የደገፈን ዶክተር ታየ ብቻ እንደነበረ ትዝ ይለኛል። እኛ ግን በግለሰቡ ላይ መንፈሳዊ ሰይጣናዊ ቅናት አልነበረንም፣ ተቃውሞ እንጂ። ከሻቢያ ድጋፍን መጠበቅ እንደማያዋጣ ገና ከጠዋቱ አባላችን ለነበረው ለተስፋዬ ጌታቸው የመከረው ነው። ባለው ሁኔታ ተጠቅሞ መታገል ለሚለው እንግዳ አልነበረንም። ስንት ጓዶቻችንን ለወያኔ አሳልፎ የሰጠው ሱዳን ከወያኔ ጋር ሲጣላ ይህን በመጠቀም ከሱዳን ጋር ቀርበን የታጠቀ ኃይል ወደ ቋራ አስገብተን ኢአግን መስርተን ታግለን ነበር። የሻቢያን አሰራም ያልነው በተጨባጭ በዚህም በዚያም ወያኔን የሚጠል ኢትዮጵያዊ ኃይል እንደማይፈልጉ ካረጋገጠን በኋላ ነው። ቢቆጣጠሩትም አማራም ሆነ ኦሮሞ እነሱ ኢትዮጵያዊ ሳይሆን በብሔረሰብ መፈረጅ ይቀናቸዋልና ወደ ስልጣን ወያኔን ጥሎ እንዲደርስ አይፈልጉም። ኢትዮጵያን መበታተንና መጨፈራቸው ማድረግ እንጂ ነጻና ኩሮ ኢትዮጵያን ከቶም አይፈልጉም። ይህን በማወቃችን ሻቢያን ተጠግቶ ወያኔ እወጋለሁ ማለት ቧልት ነው ስንል ከርመናል። ባለፉት 26 ዓመታትም ሻቢያ ለሀገር ወዳድ ትግላችን ቅንጣትም ደጋፊ አለመሆኑን ለመታዘብ ችለናል። አሌ የሚሉን ደግሞ ራሳቸውን ለትዝብትና ለክህደትም ክስ ያቀረቡት ብቻ ናቸው። ተስፋዬ ጌታቸው፣ ኮሎኔል ታደሰ፣ ተስፉ ወዘተ ተጨባጭ ምስክሮች ናቸው። ለኢትዮጵያ አንድነት በሚልም በኤርትራ ደማቸውን ያፈሰሱትን አገር ወዳዶች ሆኑ ተይዘው ታስረው ግብረ ስየል ተፈጽሞባቸው ያለቁትን ወገኖቻችንን የምንረሳቸው አይደለም። በደል የደረሰበትንም የኤርትራ ወንድምና እህት የደገፍነው እንጂ አጆሃ በለው ፍጀው ስንልበት አልተደመጥንም። ሻቢያ ግን የወያኔና የገንጣዮች አጋር ሆኖ ከአሶሳ ጀምሮ እስከ ዛሬም በጸረ አማራው የጥቃት ፖለቲካ ዋና አቀንቃኝ ሆኖ ይገኛል። ኢህአፓ ታክቲክና የሚያዋጣ ፖለቲካን ባለማወቁ አክራሪ ሆኖ ተጎድቷል፣ እየተጎዳም ነው የሚሉንም አሉ። ታክቲክ ወይም ጮሌ ዘዴ አገርን መካድና አሳልፎ መስጠት ከሆነ እውነትም ድርጅቱ ታክቲክን ማወቅ ተስኖት ነበር ማለት እንችላለን። እንደ ወያኔ የኢትዮጵያ ጠላቶች ለባዕዳን ብንሰግድ ኖሮ ለስልጣን እንድንበቃ መቻላችን ምንም ጥርጥር አልነበረውም። በአገር ወዳድነታችን በመጽናታችን የኢትዮጵያ ጠላቶች ሁሉ አልወደዱንም፣ አጥቅተውናልም። ለዚያ አድባሬ አንድ ሶስተኛ ኢትዮጵያ ሶማሊያ ነው ብለን ብንፈርምለት ለሱዳን መሬት ሲጋፋ በማባረር ፈንታ ውሰድ ብንለው አሜሪካ ወያኔን ደግፋችሁ የተወሰነ ወንበሮች ተቀብላችሁ ግቡ ሲል እሺ ብንል ደቡብ የመን ሆነ ቻይና በሆነ ጊዜ መንግስቱን ደግፎ ብለው ሲገፉን እምቢ ባንል ኖሮ ዛሬ ምናልባት ኢህአፓነታችን ተኖ የኢትዮጵያ ሕዝብ ላይ በገዥነት መሰየም የምንችልበት እድል ነበር ለማለት እንችላለን። ይህ ነው ጠቃሚ ታክቲክ። ወያኔ ስልጣን ከያዘ በኋላ የክህደቱ አክላ እንድንሆን ብዙ ሙከራዎች በእምቢታ የሸኘናቸው ግባችን የህዝብ መንግስትና የኢትዮጵያ ነጻነት በመሆኑና ድርጅቱን ለግል ስልጣን ለማብቃት ባለመሆኑ ነው። ይህን መረዳት ያቃታቸው ለታክቲክ ሆነ ዘላቂ ግብ እንግዳ ላልሆነው ትምህርትን ሊሰጡ ይቃጣሉ። ለኢህአፓ መነሻውና መድረሻው የኢትዮጵያ ሉዓላዊነትና የህዝብ ዴሞክራሲያዊ መንግስት ነው። በመሆኑም ከዚህ ውጭ ይህን በተጸረረ ሊንቀሳቀስ ሊስማማ ከቶም የሚቻለው አይደለም አልነበረም ማለት እንችላለን። ድርጅቱ በሐቀኛ አቋሙ ሊተቹትና ሊያጋልጡት ስለማይችሉ ወያኔም ሆነ ሌሎችም የታሪክ ላጲሶች የሐሰት ታሪክ ማቀንቀንና ማቅረብ ግድ ሆኖባቸዋል። ሀፍረት ለነሱ፣ ውርደት በራሳቸው ላይ። የኢትዮጵያ የአሁኑ ተጨባጭ ሁኔታ የአገር ወዳዶችን ህብረት የሚጠይቅ መሆኑ ግልጽ ነው። ህብረት በቅድሚያ ሰፊውን ህዝብ የሚያስተባብርና የሚያቀናጅ መፈክርን አንግቦ ህዝብን ማስተባበርን ይመለከታል። ኢህአፓ በብዙ የህብረት ጥረቶች ማዕከላዊና የማይናቅ ሚና ሲኖረው ቆይቶ ያደረገው ሰፊና ገንቢ አስተዋጽኦ ተረስቶ መወቀሱ ስለበዛበት ከግንባር ሂደት ርቆ መቆየቱ የሚታወቅ ነው። ደንቃራ ሆነብን ያሉትን ድርጅት ትተው ግን ይህ ነው የሚባል የህብረት ግንባር ለማቆም እንዳቃታቸው ደግሞ የታዘብነው ነው። እንዲያውም የህብረትን መፈጠር የሚያደናቅፉ ራሳቸውን ህብረት ጥምረት የሚሉ ጎጂ ሙከራዎችን ማየት ተገደን ቆይተናል። ይህ ነው የሚባል ህብረት አለ ብሎ ለመናገር ሳንታደር የቆየነው በልዩ ልዩ ምክንያቶች የተነሳ ነው። አንደኛ ተቃዋሚ ነን ባዮቹ ድርጅትም ተቃዋሚም መሆን ያቃታቸው የይስሙላ ቡድኖች መሆናቸው ነው። ሁለተኛ ህልውና ያለው ጠንካራ ድርጅት ማዕከል ሆኖ ባለመገኘቱና ሶስተኛ ባዕዳን እና ወያኔ ህብረት እንዳይፈጠር ባደረጉት ቀጣይ ሻጥር ነው ማለት እንችላለን። የሌሎችን ተመክሮ ስናይ ለህብረት አንድ ጠንካራ አሰባሳቢ ድርጅት መኖሩ ወሳኝ ነው። ይህን ሚና ለመጫወት የሚችለው ኢህአፓ መሆኑን ደግሞ ተጨባጩም ሁኔታ ሆነ ያለፈው ተመክሮ ያረጋግጣል። ድርጅቶችን ማበላለጥ ሳይሆን ሁሉም እኩል ድምጽ ይዞ በነበረበት ስብስቦች ውስጥ ድርጅቱ ሰርቷል። ያሰባሳቢነትና ማዕከል የመሆን ሚና ወሳኝነቱን ለማሳሰብ ነው። ዘመናዊ ከንቶች ህብረት መሰረትን ባሉ በማግስቱ ሳይቀር ህብረቱ እየፈረሰ ውህደት የተባለው ፉርሽ እየሆነ ባጉል ተስፋ ምጸት መኖር ተገደል እንደቆየን ሁላችንም የምናውቀው ነው። ይህን ሁኔታ ለመለወጥ ጊዜም እያነሰን ስለመጣ ዋና ህዝባዊ ኃይል ሆኖ የሚገኘው ኢህአፓ መሆኑን ቢያንስ ወያኔ በመረዳቱ ሻቢያን በማወቁ ድርጅቱን ለመጉዳት በሁሉም መስክ እንቅስቃሴያቸውን አጧጥፈው ይገኛሉ። እየተካሄደ ያለውን ጸረ ድርጅት ቅስቀሳና ዘመቻ ያጤኗል። አንዲትም መስመር በወያኔ ላይ ሳይጽፉ ነገጠባ ድርጅቱ ላይ የሐሰት ናዳቸውን የሚያወርዱትን ማጤንም ይበቃል። ሁሉም ትውልድ በታሪክ ላይ የራሱን አሻራ ይተዋል። ማህተሙ የሚያቆራም የሚያሳፍርም መሆን መቻሉ ደግሞ የተፈጥሮ ህግ ነው። አንስታይን እንዳለው የሰው ጅልነት ማለቂያ የለውም። ከጅልነት ማሞቅሎነት አልፎ የሰው ልጅ ክፋትም ስግብግብነትና ጭካኔ መለኪያ የለውም ማለት እንችላለን። ሟቹ ዘረኛ ደጋፊዎቹ ሊሉ እንደሚሞክሩት ብልህ ሰው አልነበረም። በአንጻሩም የሚሰራውን የማያውቅ ጅል ሰውም አልነበረም። የስልጣን ሂደት ምርጫው ዘረኝነትና አምባገነንነት በመሆኑ በወንጀለኛና ጸረ ህዝብ ጎዳና ነጎደ፣ ሞትም ገላገለን። መጥፎ አገር አጥፊ ትውልድንም ወክሎ ነበር ማለት እንችላለን። በሁሉም ጊዜ ግን የእናቶች ዝንጉርጉር እንዲሉ ጀግናም ባንዳም አገራችን ትወልዳለችና በአሁኑ ጊዜም ዘመናዊ ባንዳዎች ከንቶችንና በዚያውም ለአገር የሚሰው ጀግኖችንም አፍርታለች። ከንቶች በራሳቸው በኢትዮጵያ በህዝብ ላይ እምነት ጎሏቸዋልና ሳይታገሉ የተሸነፉ እጅ ሰጡና ለክህደትም የቀረቡ ናቸው። አድርባይነት ፍርሃትና ተልባ ስፍር መሆን ይገልጻቸዋል። መዋለል ሳይታገሉ መሸነፍ። የኢትዮጵያ ድርጅቶች ሁሉ በወያኔና ሻቢያ ተፈጠሩ ብለው የሚያምኑት የሽንፈትና ዝቅተኝነት ስሜት ስለወጠራቸውና ገንጣዮቹ ገዝፈውባቸዋልና ነውና የታገሉትን በማውገስ ብስጭታቸውን የተወጡ ይመስላቸዋል። በደርግና በወያኔ ላይ ከመዝመት ይልቅ እነዚህን አረመኔዎች ቆርጦ የታገለውንና በመታገል ላይ ያለውን ማውገዙ ይቀናቸዋል። ራስ ጥላቻ ይሏል። ይህ ነው ትግሉ ሳይጀምር መውደቅ መሸነፍ። ወያኔ አገራቸውን የከዱትን የትግራይ ተወላጆችና መሰል ሌሎችንም ይወክላል። መድረክ ያጣበቡ ቅጥረኞቹም በዚህ ክህደት ተጠቃለው የሚወገዙ ናቸው። ሰፊው የኢትዮጵያ ህዝብ ግን ጸረ ወያኔና ኢትዮጵያዊ አቋምን ይዞ ለ26 ዓመታት የወያኔና ሻቢያን ሴራ ሲቋቋም ቆይተዋል። ይህ ነው ለኢትዮጵያ ስርየት ተስፋ የሚሰጠንና ድላችን እንዳይቀማ ሰንተን እንገኝ ብለን ለመጥራት የግድ የሚለን። ኢህአፓ ግዳጁን በመወጣት ላይ ነው።